እንደ አውሮፓውያን አቆጣጠር ግንቦት 25 2020 ልክ የዛሬ 2 ሳምንት ገደማ የ46 ዓመቱ ጥቁር አሜሪካዊ ጆርጅ ፍሎይድ በአሜሪካ በሚኒሶታ ግዛት ሚኒያፖሊስ ከተማ በነጭ ፖሊሶች በወንጀል ተጠርጥሮ ከተያዘ በኋላ ኢሰባዊ በሆነ ሁኔታ ህይወቱ አልፏል። ይህን ተከትሎም የአሜሪካን የተለያዩ ግዛቶችን ጨምሮ በመላው ዓለም የጥቁሮች ህይወት ዋጋ አለው በሚል መፈክር ላለፉት 2 ሳምንታት ሚሊዮኖች የተሳተፉባቸው የተቃውሞ ሰልፎች ተቀጣጥለዋል። በአሜሪካን ሀገር የተካሄዱት የተቃውሞ ሰልፎች ከሞላ ጎደል ሰላማዊ ቢሆኑም ጆርጅ ፍሎይድ ህይወቱ ካለፈ በኋላ በነበሩ ጥቂት ቀናት በሎስ አንጀለስ፣ አትላንታ፣ ኒውዮርክ እና በሌሎችም ከተሞች ላይ ሰላማዊ ሰልፉ ወደ አመጽ በመቀየር በተለያዩ የንግድ ተቋማት ላይ ዝርፊያና ቃጠሎ ተፈጽሟል። ከእነዚህ ከተሞች መካከልም ጆርጅ ፍሎይድ ህይወቱ ያለፈበት ሚኒያፖሊስ ከተማ አንዱ ነው። እኛም ለዛሬ በዚህ ከተማ ነዋሪ ከሆኑትና ሁለት የንግድ ቤቶቻቸው ከተቃጠሉባቸው የቦሌ ሬስቶራንት ቤተሰቦች ጋር አጭር ቆይታ አድርገናል። አቶ ሰለሞን ኃይሌ በቃጠሎው ያጧቸው ሁለቱም ሬስቶራንቶች የረጅም አመት የልፋት ውጤት የነበሩ መሆናቸውን ጠቅሰው ቢሆንም ግን የጠፋው ንብረት ከሰው ህይወት ጋር አይወዳደርም ይላሉ።
በጣም የሚያሳዝን ጉዳይ ነው። ዝም ብሎ የሚታለፍ አይደለም። አንድ ንብረት በዛ መልኩ ሲወድም ነው አልተሰማኝም ማለት በጣም ይከብዳል። እኛን የምናውቀው ምን ያህል ያ ቤት ከመጀመሪያው ምን አይነት ሲቹዌሽን ላይ እንደነበረ ያ ቤት እና ያንን አሳድገን እያንዳንዳችን ባለቤቴ በምግብ እኔ ደግሞ በእጅ ስራ ያንን ቢውልድ ያደረግ ነው ይሄ ቤት ነበረ ለብዙዎች ከኛም አልፎ ማለት ነው። ግን አጋጣሚ ሆኖ የነበረው ግጭት እኛንም የሚመለከት ነበረ። ባየነው መልኩ የሰው ልጅ ህይወት ሲነጠቅ አይተው እንባችን መቼ ነው የሚደርቀው መቼ ነው ይሄ ጩኸታችን የሚቆመው እያሉ ሲጮሁ ዞር ብለሽ ስለ ቢልዲንግሽ ማሰብ በጣም ይከብዳል።
አቶ ሰለሞን ሬስቶራንቶቹ ከቀድሞ በበለጠ መልኩ መገንባት እንደሚቻል እንደሚያምኑ ገልጸው በጥቁሮች ህይወት ላይ ያለው ኢፍትሃዊነት ካልተወገደ ግን አሁንም የሚሰራው ስራ ነገ ተመልሶ ፈራሽ ይሆናል ይላሉ።
ይሄ ነገር ሞር ሰው እንዲአንደርስታንድ ያደርግ የምንፈልገው የዚህ ችግር ሰለባ ሳይሆን መፍትሄ መሆን እንዳለብን እንዲያውቅ ነው የምንፈልገው። ምክንያቱም ይሄ ቀን ከቀን የሚገጥመን ችግር ነው። እንደ ጥቁር አፍሪካን አሜሪካንስ ለአመታት ሲዋጉት የነበረው ነገር ነው። በጥቁርነትሽ እዛ ችግር ውስጥ መውደቅሽ አይቀርም እና ይሄ መፍትሄ ካልተገኘለት በዚህ ጉዳይ ሰላም ካላገኘ አገሩ እኛም ቢውልድ አድርገነው ይሄን ነገር ነገ የሚጠፋ ነገር ነው። መፍትሄ ቢገኝና ሰላም ቢገኝ እርግጠኛ የሆነ በንብረት በኩል የተሻለ ንብረት እንደምናፈራ ችግሩ ነገም ከነገ ወዲያም እኛ ልጆች ላይ የሚመጣ ነገር ነው። ከዚህ በኋላ የዚህ ፋይት አጋር መሆን አለብን።
ለቤታቸው ወይዘሮ ረቂቅ አባይነህም ኮቪድ-19ን ተከትሎ ሰው ሬስቶራንት ውስጥ መቀመጥ ስለተወ ወደ ቤት ተጠቅሎ የሚወሰድ የቱጎ ምግብ ማቀበያ የሆነው ሁለተኛው ሬስቶራንታቸው ተመርቆ በተከፈተ በሁለተኛው ቀን መቃጠሉን ይናገራሉ።
የባለቤቴ እናት እናሳቸው ሌት ተቀን እየሰራን ከሰው ብረት ድስት ተውሰን ባልሳሳት ሜቢ 20 ሰዓት ይሆናል ቆመን እየሰራን ቦታ ለማስያዝ ሞከርን ማለት ነው። ይሄንን ቤት በዚህ ነው የጀመርነው የሬስቶራንት ስራ። ቦሌ ኤክስፕረስን ለመክፈት በኮቪድ ምክንያት ረጅም ጊዜ ወስዶብናል። ቤት መጨረሻም ተሳክቶልን ቅዳሜ ግራንድ ኦፕኒንግ ነበረ ከሁለት ቀን በፊት ማለት ነው። እንግዲህ ጣዕሙን ሳናየው እንዴት እንደሆነም ለዚህ በቅቷል። ያ ሁኔታ ያሳዝናል። ከዛ ደግሞ ወደ ኋላ ዞር ብለን ደግሞ እናይና 400 አመት እንግዲህ እንደተባለው ያለው ትግል ነው አሁን ፈንቅሎ የወጣውና ትግሉ ተገቢ ነው እንላለን። ምክንያቱም እኛም ልጆች አሉ። ነገ ልጆቻችን እጣ ፈንታቸው ይሄ ነው። የሚደረገው ነገር ሁላ እነሱንም ይመለከታል እኛንም ይመለከታል። አንድ ማህበረሰብ ውስጥ ስትኖሪ እንደ አንድ አካል ክፍል ነን ሁላችንም።
ዘሮ ረቂቅ የሰው ህይወት ተመልሶ ከሚገነባ ቁስ ጋር የሚወዳደር አይደለም ይላሉ።
አሜሪካ ስራ ኑሮ ከባድ ነው። ልጆችን አብረሽ እያሳደግሽ ስራ ደግሞ እየተሰራ በተለይ ሬስቶራንትን እውነት ለመናገር ብዙ ዋጋ ከፍለንበታል። ግን ደግሞ ሚዛንሽ ምን ጋ ነው የሚለውን ደግሞ ማሰብ ያስፈልጋል። ምክንያቱም የሰውን ህይወት በተመለከተ ነው የምናወራው። እኛ አንድ አካላችን ነገ መመለስ የምንችለውን አካላችንን ነው ያጣ ነው። በዚህ በኩል ደግሞ ስታዩ የሰው ነፍስ ጠፍቶበት ሰው ያለበትን ነው። ያንን ሁለቱን ስናመዛዝን ስሜቱ የተደባለቀ ነው ማለት እችላለሁ። ግን ደግሞ ማነጻጸርም ትክክል ነው ብዬ አላስብም። ሁለቱን ይሄ ነገር የመጣው ለምክንያት ነው ብዬ አምናለሁኝ እኔ። እዚህ ሀገር በቀለም ነው ሬሲዝም የምናየው። እኛ ሀገር ደግሞ ስንሄድ በኤትኒሲቲ ነው የምናየው። ሌላ ዓለም ደግሞ ስንሄድ በተለያየ መልኩ ይገለጻል ሬሲዝም እና የሰው ልጅ አንድ መሆኑን እስካላመንን ድረስ ሰላም አናገኝም።
አቶ ሰለሞንና ወይዘሮ ረቂቅ ማቲያና ሰቲያና የተባሉ የ17 እና የ12 ዓመት ሴት ልጆች አሏቸው። ማቲያ ኢትዮጵያ ባደጉት ወላጆቿና በራሷ እድገት ዙሪያ ልዩነት መኖሩን አስተውሳ በጥቁርነት የሚፈጠሩ መድሎች ኢትዮጵያዊ ስለሆነች እንደማይቀሩላት በመጥቀስ በጥቁሮች ህይወት ላይ የሚያጋጥሙትን ኢፍትሃዊነትን ስታስብ ሀዘን እንደሚሰማት ትገልጻለች።
ለነማም ያሁን እነሱ ከኢትዮጵያ መጥተው እዛ ያዩትን ችግር እዚህ ያለውን ችግር አንድ አይነት አለመሆኑን ገብቶኛል። ግን እኔ ማየውን ችግር ላይክ ከጓደኛዎች ጋር አንድ መሆኑን እንደሚችል ስለሚገመኝ በጣም ነው የሚያሳዝነው። እና እዚህ ሀገር ውስጥ አሁን ወደ ኮሌጅ ምናምን ሲሄድ አስተማሪዎቹ ሳይውኝ ኢትዮጵያናት ወይ ኢትዮጵያ ከአፍሪካ ነው እናት እና አባቷ ይመጡት ምናምን የሚለው ጥያቄ አኖራቸውም። ጥቁር መሆኔን ነው የሚያውቁ። እሱን ሳስበው የእሱን አሟሟት ብቻ ሳይሆን በጣም የሚያሳዝነው አገር ውስጥ በሙሉ ያለውን ችግር እና ለጥቁር ሴት የሚታየው ነገር እና ጥቁር ያለውን አንድ አይነት አይደለም ላይክ ስሜትን በዛ ምክንያት ሰው እኔ የሚገባኝ ነገር ጥቁር በመሆኔን ችግሩን እንደሚያጋጥመኝ አሁን ወደ ኮሌጅ ሲሄድ ስራ ሲፈልግ ከኮሌጅ በኋላ ያ ሁሉ ችግር አገር ውስጥ ያለው እኔ ላይ እንደሚታይ ቻንስ ስላለ በዛ ምክንያት ያሳዝነኛል።
አቶ ሰለሞንና ወይዘሮ ረቂቅ የጥቁሮች ህይወት ዋጋ አለው ለሚለው ትግል አጋር መሆናቸውን በመግለጽ በተለያየ መልኩ በሐሳብና በገንዘብ ለደገፏቸው ሰዎች በሙሉ ምስጋናቸውን አድርሰዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።